ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ።
አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ህይወታቸው እንዳላለፈና ራሳቸውን እንዳጠፉ የሚያመላክ እንደሆነ ነው።
የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማልን ድምፅ ነው የሰማነው። ከዜና በኋላ በአብይ ርዕስ ይመለሳሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ጳጉሜ 2 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን። ፕሮግራማችንን ንጉሡ ታምሬ ይመራል።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚሁ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል አስታውቀዋል። ሰኔ 16 ቀን በመስቀል አደባባይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ተናግረዋል። ቀደም ሲል እንዳልነው በአብይ ርዕስ ነው ዝርዝሩን ዘገባ የምናቀርበው።
በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባቦ ጄኔቫ ላይ የሰጡትን ገለጻ ተንተርሶ በመጽሔቱ ክፍለ ጊዜ ዘገባ ይኖረናል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለረጅም ጊዜ ሲጠበቅ የቆየውን ምርጫ ዘመቻ ለሚካሄደው ምርጫ ዘመቻ በቅርቡ የምትጀምረው የኮንጎ ዲሞክራሲያዊት ሪፑብሊክ ፖሊሶች ለሰላማዊ ተቃውሞ የወጡ ሰልፈኞችን ለመበተን ኃይል ተጠቅመዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ወንጅሏል። የኮንጎ ፖሊሶች ሲቪል ማህበረሰብ ድርጅቶችና ተቃዋሚ የፖለቲካ ፓርቲዎች የሚያካሂዷቸውን ሰላማዊ ተቃውሞዎች ለማፈን የኃይል ታክቲክ መጠቀሙ በጥልቅ አሳስቦናል ብሏል። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ትዝታ በላቸው ታቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ መብት መስሪያ ቤት የኮንጎ ፖሊሶች የተቃዋሚ ፖለቲካ ፓርቲዎችና የሲቪል ማህበረሰብ አባላት የሚያደርጉትን ሰላማዊ ተቃውሞ በኃይል ለማስቆም የሚወስዱት እርምጃ በጣም አሳሳቢ ነው ብሏል። የመስሪያ ቤቱ ቃል አቀባይ ራቪና ሻምሳዳኒ የሀገሪቱ ባለስልጣናት ሰላማዊ ተቃውሞ ላይ የጣሉትን እገዳ ለማንሳት ካለፈው ዓመት ጀምሮ ቃል የገቡ ቢሆንም አሁንም እርምጃው ቀጥሏል ብለዋል።
Ahead of the crucial national elections on the 23rd of December this year, we urge the Congolese authorities to
update. በያዝነው ዓመት በፊታችን ታህሳስ ወር ከሚካሄደው ምርጫ በፊት የኮንጎ ባለስልጣናት የህዝቡ በሰላማዊ መንገድ መሰብሰብና ተቃውሞን ማሰማት መብት እንዲከበር የጣሉትን እገዳ እንዲያነሱ እንጠይቃለን። የፖሊሶች ያላግባብ በህዝቡ ላይ ኃይል ተጠቃሚነትም በህግ እንዲመረመርና አጥፊዎች ለህግ እንዲቀርቡ እንጠይቃለን።
በቅርቡ በፖሊሶቹ የኃይል ተጠቃሚነት እርምጃ የአንድ የፖለቲካ ተቃዋሚ ህይወት እንደጠፋና 140 ሰዎች ያለ ህግ ለእስር እንደተዳረጉ ሻምዳሳኒ ገልጸዋል። ዜጎች በአመጽ ከህግ ውጭ በመሰብሰብ ንብረት በማጥፋት በማቃጠል የፈጠራ ወንጀል እንደሚከሰሱም ጠቅሰው መስሪያ ቤታቸው ከኮንጎ ምርጫ ይልቅ በአገሪቱ በምርጫው ዙሪያ የሰብአዊ መብቶች የተከበሩ መሆናቸውን እንደሚከታተል አስምረውበታል።
በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የፕሬዚደንት ትራምፕን የአመራር ዘይቤ እርባናቢስ ብሎ ስሙ ባልተገለጸው ሰው የወጣውን ጽሑፍ ከፍተኛ የአስተዳደሩ ባለሥልጣናት እኔ አይደለሁም እያሉ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝታቸው ላይ በሰጡት አስተያየት ጽሑፉን አሳዛኝ ካሉ በኋላ ሚዲያውም አስተዳደሩን ለመጉዳት የሚያደርገው ጥረት አሳሳቢ ነው ማለታቸው ተጠቅሷል። ምክትል ፕሬዚደንት ማይክ ፔንስን በበኩላቸው የባሰበት የአማተር ሥራ ብለውታል። የብሔራዊ ስለላ ዳይሬክተሩ ዳን ኮትስ እንዲሁ ባወጡት መግለጫ ኒውዮርክ ታይምስ ላይ የወጣው አምድ የተጻፈው በእኔ ወይም በእኔ ምክትል ነው የሚባለው ፈጽሞ ውሸት ነው ብለዋል። የመከላከያ ሚኒስትሩ ጂም ማቲስ፣ የተባበሩት መንግሥታት ድርጅት አምባሳደር ኒኪ ሄይሊ፣ የገንዘብ ሚኒስትሩ ስቲቭ ምኑቺን፣ የአገር አስተዳደር ሚኒስትሯ ክሪስቲያን ኔልሰን እና ሌሎችም ሚኒስትሮች እንዲሁ አስተባብለዋል። ኒውዮርክ ታይምስ በበኩሉ ጽሑፉን ያወጣው ከፍተኛ የትራምፕ አስተዳደር ባለሥልጣን ስሙ ይፋ ከተደረገ ሥራው ላይ ከባድ አደጋ ያስከትልበታል ብሏል።
የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት የፍትህ ኮሚቴ ዛሬ አርብ የጠቅላይ ፍርድ ቤት ዳኝነት እጩን ብሬት ካቫኖን ከሚያውቋቸው ሰው የምስክርነት ቃል ያደምጣል። ካቫኖ ትናንት ሐሙስ ለሶስተኛ አከታታይ ቀን ለኮሚቴው ቃላቸውን ሰጥተዋል። የዳኝነት ስራዬን በነጻነት እንደምወጣ ነኝ ብለው ያወጁት ካቫኖ ፕሬዚደንት ዶናልድ ትራምፕንና የምርጫ ዘመቻቸውንና የሩሲያን ግንኙነት ለተመለከቱ ጥያቄዎች ቁርጥ ያለ መልስ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። እኔ ነጻ ዳኛ ነኝ። ታማኝነቴም የዳኝነት ነጻነቴን ህጉን በተጻፈው መሰረት እንድከተል ለደነገገልኝ ለህገ መንግስቱ ነው ሲሉ እጩ ዳኛ ለፍትህ ኮሚቴው ቃላቸውን ሰጥተዋል። ዳሩ ግን ፕሬዚደንቱን በመጥሪያ አስቀርቦ ቃላቸውን መቀበል ይቻላል? ወንጀል ፈጽመዋል ተብለው ቢከሰሱ ለራሳቸው ምህረት ማድረግ ይችላሉ ተብለው ተጠይቀው ነበር። ከሀያ ዓመታት በፊት እንደሰጡት ውሳኔ አሁንም ፕሬዚደንቱ አንድን አቃቤ ህግ ከስራ ማባረር ይችላሉ ብለው ያምናሉ ወይ ተብለው ለቀረቡላቸው ጥያቄዎች ብሬት ካቫኖ ቁርጥ ያለ አቋም ለመያዝ ፈቃደኛ ሳይሆኑ ነው የቀሩት።
የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ዛሬ አርብ ከአፍጋኒስታኑ ፕሬዚደንት አሽራፍ ጋኒና ዋና ስራ አስፈጻሚ አብዱላ አብዱላን ጨምሮ ከሌሎች ከፍተኛ የሀገሪቱ ባለሥልጣናት ጋር ተገናኝተው ተነጋግረዋል። በስብሰባው ላይ የአፍጋኒስታን ኃይሎች በኔቶ ወታደሮች ላይ የሚያደርሷቸውን ጥቃቶች ማስቆም የሀገራችን ቅድሚያ ትኩረት ነው ሲሉ ፕሬዚደንት ጋኒ ተናግረዋል። ፕሬዚደንቱ በተጨማሪም ዩናይትድ ስቴትስ የአየር ጥቃቶቿን በማስፋፋቷ ፕሬዚደንቱ አመስግነዋል። በሀገሪቱ ሁከት የተባባሰ ቢሆንም ታዲያ ማቲስም ሆኑ ሌሎቹ ዋና ዋና የዩናይትድ ስቴትስ ባለሥልጣናት ባለፈው ዓመት ነሐሴ ወር ላይ ፕሬዚደንት ዶናልድ ትራምፕ ያወጡት ስትራቴጂ ግጭቱን ለማስቆም እየረዳ ነው ብለው አጥብቀው ይሟገታሉ።
ከመንበረ ስልጣን ከተሰናበቱ ወዲህ ድምጻቸውን አጥፍተው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በምርጫው ድምጻችሁን መስጠት አለባችሁ፣ የዲሞክራሲያችን ማስተማመኛ ነውና በሚል ቃል ዛሬ አርብ በመጪው ህዳር የሚካሄደውን የምርጫ ዘመቻ ተቀላቅለዋል። የቀድሞው ፕሬዚደንት የመንግስት ስነ ምግባር ሽልማት በተቀበሉበት በኢሊኖይ ዩኒቨርሲቲ ለተማሪዎች ባሰሙት ንግግር ሰሞኑን ከምትሰሟቸው ርዕሰ ዜናዎች እንደምትረዱት አሁን ያለንበት ጊዜ እንደ ድሮ አይደለም ብለዋል። ከባድ ጊዜ ነው። ማናችንም ብንሆን ዳር ቆመን ብንመለከት መዘዙ የከበደ ይሆናል ሲሉም አክለዋል። የወቅቱ የዋሽንግተን ፖለቲካ ዶናልድ ትራምፕ የጀመሩት አይደለም፣ እሳቸው መገለጫው እንጂ መንስኤው አይደሉም ሲሉም ኦባማ አክለዋል። ትራምፕ የያዙት ፖለቲከኞች ሲነዙት በቆዩት ብሶት ላይ መጠቀምን ነው ብለዋል ሚስተር ኦባማ። ሚስተር ትራምፕ ኦባማን በስምንቱ ዓመት የስልጣን ዘመናቸው በተደጋጋሚ ሲነቅፏቸው እንደቆዩ ቢታወቅም ኦባማ ግን የተለመደውን ባህል በማክበር ትራምፕን በአደባባይ ከመንቀፍ ተቆጥበው ቆይተዋል። የዩናይትድ ስቴትስ አቃቢያን ሕግ በአንድ የሰሜን ኮሪያ ዜጋ ላይ በኮምፒውተር መረጃ ስርቆት ወንጀል ክስ መሰረቱ። አቃቢያን ሕጉ እንዳሉት ፓርክ ጂን ሂዮንግ የሚባለው ሰው እንደ አውሮፓውያን አቆጣጠር በ2014 በሶኒ ፒክቸርስ ኩባንያ፣ በ2016 ደግሞ በባንግላዴሽ ማዕከላዊ ባንክ ላይ የተካሄዱትን ጨምሮ በቅርብ ዓመታት ስፋት ያለው የሳይበር ጥቃት ተግባር የፈጸመ ነው። የኮምፒውተር ፕሮግራም ባለሙያ የሆነው ተከሳሹ በሰሜን ኮሪያ መንግስት ድጋፍ የሚንቀሳቀሰው ላዛረስ ግሩፕ የተባለ የሳይበር ጥቃት አካሄጅ ቡድን አባል እንደሆነ ነው የተነገረው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ቅንብሮች አንዱን ለቅምሻ።
ያው በባለፈው ያው ቡንሻንጉል ጉምዝ ሄጄ ነበረ። ያው ካሳ ድንገት የልጆች ማሳደግ ያለ ብዬ ሄጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም።
ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች አንዷ ናቸው። ወደ ኋላ ይቀርባሉ። አሁን የዕለቱ አብይ ርዕስ
የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ አለ። ወደዚህ ድርጊት የገፏቸው ምክንያቶች ግን ከስራቸው ጋር የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጀነራል አስታውቀዋል። ሰኔ 16 ቀን መስቀል አደባባይ ላይ የተፈጸመው የቦምብ ጥቃት ምርመራም ገና ከፍጻሜ እንዳልደረሰ ኮሚሽነር ጀነራሉ ተናግረዋል። መለስካቸው አመሃ ተከታዩን ዘገባ አድርሷል።
የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል። ሐምሌ 19 ቀን 2010 ዓ.ም የህዳሴው ግድብ ዋና ሥራ አስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌዴራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጄኔራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ ም ሕይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ ም የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል። ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል።
አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክና በሆስፒታል ደረጃ የደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ ባለሙያዎች እንደገለጹት በምንም መልኩ V8 ቶዮታ የተባለው መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሞኢንፎ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ሕይወታቸውን እንዳላለፈና ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው።
ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው። ኮሚሽነር ጀነራል ዘይኑ ጀማል ለዚህም ሰፋ ያለ ማብራሪያ ነበር የሰጡት።
ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመርና መጣራት ያለባቸው ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የህዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ፣ ጋፕ ብቻ አይደለም መንግስትን ብዙ ገንዘብ ብዙ ወጪ ተጨማሪ ወጪ ማስከተሉ ጋር ተያይዞ ከሜቴክ ጋር ተያይዞ ኤሌክትሮሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ፣ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ፣ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝቅ ማለቱ፣ የተከፈለው ገንዘብ በጣም ከፍተኛ መሆኑ፣ ሳሊኒ ደግሞ ተጨማሪ ወጪ ስራው በመዘግየቱ ምክንያት በሳሊኒ በኩል ከ250 ሚሊዮን ዩሮ በላይ ቫሪሽን የሚባለውን መጠየቁ፣ እነዚህ ነገሮች ተዳምረው ኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራው ውጤት ያመለክታሉ። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ በህዝባችን የምንገልጽ መሆኑን እናመለክታለን።
ፖሊስ ለምርመራ ከተጠቀመባቸው ግብዓቶች አንዱ ሰነዶች እንደነበሩም ታውቋል። ከነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል። ጋዜጠኞች እነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበር። ኮሚሽነር ጀነራሉ በዚህም ላይ ማብራሪያ ሰጥተዋል።
ካኪ ፖስታ ውስጥ የተገኘው ማስታወሻ አብዛኛው የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆቼን አደራ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ ሁኔታው ምቹ እንዳልሆነ ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችሉ ያጡ ይመስላል። እንደዛ አይነት ይዘት ያለው ማስታወሻ ነው የተውት እና ማስታወሻቸው ግን በጣም የሚገርማቸው ነገር ለሞት የሚያበቃቸው በማስታወሻው ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን እንደሚሞቱ አልገለጹም። እዛ ላይ ግን ስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጪ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም።
ምክትል ኮሚሽነር ጀነራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬን ምርመራው በጥይት ተመተው እንደሞቱ የተተኮሰውም በአካል ላይ በማስረገፍ ተኩስ ወይንም ኮንታክት ሾት መሆኑን መሳሪያውም ኮልት 38 የተባለ በ2000 ዓ.ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው እንዲሁም ሌሎች ማስረጃዎች ያለ ጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ሕይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ሕዝብ ላይ የተሰነዘረውን ጥቃት ማን ፈጸመው? ማን አቀነባበረው? ማን አቀደው? ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበር። ኮሚሽነር ጀነራል ዘይኑ መልስ ሰጥተዋል።
እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይሄን ነገር ብዙ የተለመደ ስላልሆነ ከዚህ በፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች በአሁን ሰዓት እያደረግን ያለ ነው። ፍጹም ህጋዊና ህጋዊ የሆነ በጣም ሙያዊ በሆነ መንገድ ነው ምርመራዎች እያደረግን ያለ ነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ። ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት ብንጠብቅ።
ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ሕይወት አጠፉ ለሚለውና ለዚህም ተጠያቂው ማን ነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምሽቱን አብይ ርዕስ ነበር የሰማነው። ወደ መጽሔት ክፍለ ጊዜ ዘገባዎች ከማለፋችን በፊት ቆየት ብለው ከሚሰሙ ዝግጅቶች ወይም ዘገባዎች አንዱን ለቅምሻ።
ፕሮግራም ሰራለን አልናቸው። በዚህ ነው የተጀመረው። ከዛ እንደዚህ እየቀጠለ የተለያዩ አመለካከቶች የሚንጸባረቁበት መድረክ በተዘጋጀ ቁጥር ማስተናገድ እንደምናስፈልገ የሚል ጣልቃ ገብነት እንደዚህ እየቀጠለ ሄደ። የምናቀርባቸው ሰዎች ላይ ለምን ይሄ ቀረበ፣ ይሄ እንዳይቀርብ ብታቀርቡ እኛን ነው ጭምር።
ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን ለሚጠጉና ወደ ቀያቸው ለተመለሱትም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኗል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ጄኔቫ ላይ የሰጡትን ገለጻ ተንተርሶ ሰለሞን አባተ ተከታዩን ዘገባ ያቀርባል።
በደቡብና በኦሮሚያ ክልሎች አዋሳኝ አካባቢዎች በሚኖሩ ማህበረሰቦች መካከል ካለፈው ሚያዝያ አንስቶ በተነሱ ግጭቶች ሳቢያ ሲቪሎች ለመፈናቀል መገደዳቸውን ነው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ያስታወቀው። ግጭቶቹ የተስተዋሉት ከአንድ ዓመት በላይ ከዘለቀ ድርቅ በኋላ በተለያዩ የተፈጥሮ ሀብት ዙሪያ በተነሱ ውጥረቶች መሆኑንም UNHCR አክሎ ጠቁመዋል። ቤቶቻቸው ፊታቸው ላይ የተቃጠሉባቸውና የወደሙባቸው፣ ጎረቤቶቻቸው ለጥቃት የተነሱባቸው ሰላማዊ ሰዎች እላያቸው ላይ ካጠለቁት ልብስ በስተቀር የተረፋቸውና የያዙትም አንዳች ጥሪት ሳይኖር ለመሸሽ መገደዳቸውን መናገራቸውን የዩኤንኤችሲአር ቃል አቀባይ ባባር ባሎች ጄኔቫ ላይ ዛሬ የሰጡትን መግለጫ ጠቅሳ ሪፖርተራችን ማርጋሬት በሽር ዘግባለች። የኢትዮጵያ መንግስት ባቀረበለት ጥያቄ መሰረት የመንግስታቱ ድርጅት የስደተኞች ጉዳዮች ተቋም ለተፈናቃዮቹ አፋጣኝ ፍላጎቶች ምላሽ እየሰጠ መሆኑን ያመለከቱት ባሎች ኮሚሽነሩ በጌዴኦና በምዕራብ ጉጂ አካባቢዎች ሁለት የአፋጣኝ እርዳታ ሰጪ ቡድኖችን አሰማርቶ እየተንቀሳቀሰ መሆኑን አስታውቀዋል። ምንም እንኳ ሰዎች አሁንም እየተፈናቀሉና እየሸሹ መሆናቸውን ቢቀጥሉም ወደ 200,000 የሚሆኑ ወደ ቀድሞ መኖሪያ አካባቢዎቻቸው መመለሳቸውን መንግስቱ መግለጹን ባባር ባሎች አመልክተዋል። ሰዎች ወደ የቀድሞ ቀያቸውና መኖሪያቸው ሲመለሱ በራሳቸው ፈቃድ ብቻ ሰብአዊ ክብራቸውም እንደተጠበቀ መሆኑ እንዲረጋገጥ UNHCR እና ሌሎችም አጋሮች አሳስበዋል። በመመለሱ ጉዳይ ላይ የተለያዩ አመለካከቶች ቢኖሩም በአካባቢዎቹ ሁከት ሊያገረሽ ይችላል በሚል ስጋት ለመመለስ እያመነቱ ያሉ ሰዎችም መኖራቸውን የዩኤንኤችሲአር ቃል አቀባይ መግለጫ ይጠቁማል። ከተፈናቀሉት ብዙዎቹ የተጠለሉት በትምህርት ቤቶች፣ በሆስፒታሎችና በሌሎችም የመንግስትና የህዝብ ተቋማት ውስጥ መሆኑንም እዚያው የሚገኙት የዩኤንኤችሲአር ቡድኖች ገልጸዋል። ወደ ቀድሞ ቤቶቻቸውና ወደ የእርሻቸው ወይም ማሳቸው የተመለሱ ሰዎች ሲደርሱ ትምህርት ቤቶች፣ የቡና ማምረቻና ማደራጃዎች፣ የጤና ጣቢያዎችና ሌሎችም የመሠረተ ልማት ተቋሞች ወድሞ ማግኘታቸውን ተናግረዋል። ተፈናቃዮችም ሆኑ ተፈናቃዮቹን እያስተናገዱ ያሉት ማህበረሰቦች ራሳቸውም የምግብ፣ የውሃ፣ የብርድ ልብስ፣ የማብሰያ ግብዓቶችና የመሳሰሉ መሠረታዊ አቅርቦቶች የብረታ ችግር እንዳለባቸው ዩኤንኤችሲአር አስታውቆ በአካባቢው የወቅቱ የከበደ ዝናብ ከመጀመሩ በፊት የመጠለያ ቁሳቁስ፣ የላስቲክ ሽፋንና ሌሎችም አቅርቦቶች በአፋጣኝ ሊደርሱላቸው እንደሚገባ አሳስቧል። የዩኤንኤችሲአር ቡድኖች ከመንግስታቱ ድርጅት ማዕከላዊ የአፋጣኝ ምላሽ ፈንድ ባገኘው የገንዘብ ድጋፍ የማብሰያ አቅርቦቶችን፣ የመተኛ ምንጣፎችን፣ ብርድ ልብሶችን፣ የፕላስቲክ ሽፋኖችን፣ ጀሪካኖችን የመሳሰሉ 50,000 የአጣዳፊ እርዳታ ሽክፎችን ለተረጂው እያደረሱ መሆናቸውን ቃል አቀባዩ ገልጸዋል። እስካሁንም 17,400 ሽክፎች ወይም ኪቶች መሰራጨታቸውን የጠቆመው የቃል አቀባዩ ባባር ባሎች መግለጫ የግል ንጽህናና የጽዳት መጠበቂያ አቅርቦቶች እንዲሁም አልባሳት በተቻለ ፍጥነት መድረስ እንዳለባቸው በብርቱ ያሳስባል። ዝናቡ እየጠነከረ ሲሄድ በመጠለያዎች ውስጥ ያሉ ሰዎች ጤና አደጋ ላይ እንደሚወድቅ፣ የተለያዩ ወረርሽኞች ፈጥነው ሊቀሰቀሱና ፈጥነውም ሊዛመቱ እንደሚችሉ ዩኤንኤችሲአር አስጠንቅቋል። ለመጪዎቹ 12 ወራት አፋጣኝ እርዳታ ለማድረስ እንዲቻል የ21.5 ሚሊዮን ዶላር አጣዳፊ ድጋፍ እንደሚያስፈልገውም ኮሚሽነሩ አስታውቋል። ዩኤንኤችሲአር ከአሁኑ ቀውስ በተጨማሪ ኢትዮጵያ እያስተናገደቻቸው ላሉ 854,000 ስደተኞች ድጋፍ እየሰጠ መሆኑን ገልጿል።
የመጽሔት ክፍለ ጊዜ ዝግጅቶቻችን ይቀጥላሉ። አብራችሁን ቆዩ። የኢትዮጵያ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ጅቡቲ ላይ ተገናኝተው በጋራ ጉዳዮች ላይ ባደረጉት ሰፊ ውይይት ጅቡቲና ኤርትራ ከዚህ ቀደም የነበራቸውን ችግር በሰላማዊ መንገድ በንግግር ለመፍታት መስማማታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለአሜሪካ ድምጽ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ለቪኦኤ አፋን ኦሮሞ ዝግጅት ክፍል ዘጋቢ ሶራ ሀለኬ ትላንት የኢትዮጵያ የኤርትራና የሶማሊያን የውጭ ጉዳይ ሚኒስትሮች በጅቡቲ ያሰባሰበው ጉዳይ ትልቅ ስኬት የተመዘገበበት መሆኑን ነግረውታል።
የአፍሪካ ቀንድ ኢትዮጵያና ኤርትራ ብቻ ስለተስማሙ የአፍሪካ ቀንድ ሰላም ይሆናል ተብሎ አይታሰብም። ጠቅላይ ሚኒስትር አብይ ይህንኑ ሀሳብ ለፕሬዚደንት ኢሳያስ አቅርበውላቸው ፕሬዚደንት ኢሳያስ በመልካም ሁኔታ ይህን ሀሳብ አይተው ሀሳብ ስምምነታቸውን ስለገለጹ ወደ ጅቡቲ በእኔ የሚመራ የኤርትራ ውጭ ጉዳይ ሚኒስትር፣ የሶማሊያ ውጭ ጉዳይ ሚኒስትር ያሉበት ኮሚቴ ወደ ጅቡቲ ሄደን ከጅቡቲው ፕሬዚደንት እስማኤል ጊሌ ጋር ውይይት አድርገናል። ውይይቱም በጣም የተሳካ ነው የነበረው። እሳቸውም ይህንን ሀሳብ በደስተኝነት ተቀብለው ወደፊት እንደሚሰሩ ስራዎች ከኤርትራ ጋር የነበራቸውን ችግር ከአሁን ወዲያ በሰላማዊ መንገድ በንግግር ለመፍታት ተስማምተዋል። ይሄ እንግዲህ ለአፍሪካ ቀንድ ትልቅ ዲፕሎማሲያዊ ድል ነው። ለኢትዮጵያም ትልቅ ዲፕሎማሲያዊ ድል ነው። ለዓለም ለአካባቢ ህዝቦችም ትልቅ መልእክት ያለው ነው። ስለዚህ በጣም የተሳካ የዲፕሎማሲ ሳምንት ነው ማለት እንችላለን።
ዶክተር ወርቅነህ ገበየው የኢትዮጵያ የኤርትራና ሶማሊያ የአፍሪካ ቀንድ አካባቢን በተመለከተ ያደረጉትን ስብሰባ ካጠናቀቁ በኋላ በአፍሪካ ቀንድ ሰላም ለማስጠበቅና ዲፕሎማሲያዊ ግንኙነቶችን ለማጠናከር ተስማምተው በጋራ የወጡትን መግለጫም አስታውሰዋል።
ይሄ ብቻ ሳይሆን በተጨማሪም ከሌሎች የአካባቢው ሀገሮች ጋር በሰላም በመግባባት እና ኢኮኖሚክ ኢንቴግሬሽን ወደፊት በሚፈጠር መንገድ ለመስራት የምንደርሰው ተግባራዊ እንዲሆን ኮሚኒኬ አውጥተዋል ማለት ነው። ስለዚህ ይሄ የአፍሪካ ቀንድ ከዚህ በፊት ሰላም የሌለው አካባቢ ነው። ሀገሮች ተኮራርፈው ለብቻቸው ሌላ አሊያንስ ፍለጋ ወደ ሌላ የሚሄዱበት አካባቢ ነው የነበረው። በዋናነት ጠቃሚ የሚሆነው እርስ በርሳቸው ቢቀራረቡ የኢኮኖሚ ኢንተግሬሽኑ ቢኖር ህዝብ ለህዝብ የበለጠ ተገናኝቶ ንግድ በየሀገሮቹ ሲስፋፋ የአካባቢው ሀገርም የአካባቢው ህዝብን ተጠቃሚ ይሆናል። ለዚህ የሚያመች መንገድ ሁኔታ እናመቻች ነው የነበረው። በተሳካ ሁኔታ ተፈጽሟል።
ዶክተር ወርቅነህ የኢትዮጵያ ሰላም የሚረጋገጠው በአካባቢው ባሉ ሀገሮች ሰላም ሲኖር እንደሆነ ጠቁመው የኢትዮጵያ ዋናው ፍላጎት ከዚህ የመነጨ እንደሆነ ተናግረዋል።
የአካባቢ ሰላም ሲኖር ነው ኢትዮጵያ ሰላም ትሆነው። ጎረቤቶች እርስ በርሳቸው ሰላም ሲኖሩ ኢትዮጵያ የበለጠ ተጠቃሚ ነች። ንግድ፣ ኢንቨስትመንት፣ ቱሪዝም እዚህ ወደዚህ አካባቢ ይፈሳል። በዚህ ኢትዮጵያ ትልቁን ድርሻ ትወስዳለች። ትልቅ የተፈጥሮ ሀብት፣ በጣም ትልቅ ህዝብ፣ የተማረ ህዝብ፣ ብዙ ነገር ሀገሪቱን ሊቀይር የሚችል ፖቴንሻል ያለው ሀገር ነው። ስለዚህ አካባቢ ሰላም ሲሆን ኢትዮጵያ ተጠቃሚ ነች። ከማንም በላይ እየሰራች ያለችውም ይሄንን ነው። ጠቅላይ ሚኒስትር አብይም ይህንን ኢኒሽቲቭ ሲጀምሩ መነሻቸው የኢትዮጵያ ብሔራዊ ጥቅም ሆኖ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የአካባቢ ሀገሮች ብቻ ሳይሆኑ ሌሎች ጋርም በተመሳሳይ ሰላም ሲኖር የበለጠ ተጠቃሚ የምትሆነው ኢትዮጵያ ነች። ይሄ ነው እንግዲህ ዋናው ድራይቪንግ ፎርሱ ለዚህ ዲፕሎማቲክ ሻትል ዲፕሎማሲ ማለት ነው።
በትላንትናው ምሽት ጠቅላይ ሚኒስትር አብይ አህመድ ስለዚሁ የአፍሪካ ቀንድ የሰላም መረጋገጥ የሰጡትን መግለጫና በኤርትራ ያደረጉትን ጉብኝት በተመለከተ መዘገባችን አይዘነጋም።
ቀጣይ የመጽሔት ርዕስ ወደ ሞዛምቢክ ይወስደናል። በሰሜን ሞዛምቢክ ካለፈው ጥቅምት ወር አንስቶ ማንነታቸው ባልታወቀ ሰዎች በተካሄዱ የተለያዩ ጥቃቶች ቢያንስ 80 ሰዎች ተገድለዋል። መጀመሪያ ላይ የታጠቁ እስላማዊ ቡድኖች ናቸው የሚል ጥርጣሬ ነበር። አንዳንድ ታዛቢዎች ግን ጥቃቱ ከድህነት ጋር የተያያዘ ነው ይላሉ። በክልሉ ከርሰ ምድር የሚገኙትን እንቁ የተፈጥሮ ሀብትና ነዳጅ ዘይት ተጠቃሚ ለመሆን ከሚጥሩ በድህነት የሚኖሩ ሰዎች ጋር የተያያዘ ነው እንደሚሉ ዘጋቢያችን አብዱ ሻኩር አቦድ ከሞዛምቢክ በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
ካቦ ዴላጎ በተባለው የሞዛምቢክ ክፍለ ሀገር የሚኖሩት የገጠር ነዋሪዎች ሌሊት ጥቃት ከተጀመረበት ጊዜ አንስቶ ሲጨልም በቤታቸው ይደበቃሉ ወይም ወደ ሌላ ቦታ ይሄዳሉ። ባለፈው ጥቅምት ወር በጀመረው ጥቃት ቢያንስ 80 ሰዎች ተገድለዋል። እስካሁን ባለው ጊዜ ኃላፊነት የወሰደ የለም። ይሁንና የአካባቢው ነዋሪዎች አልሸባብ የተባሉ ወጣቶች ቡድን ነው የሚል ጥርጣሬ አላቸው። ከሶማሊያው ቡድን ጋር የተያያዘ አይደለም። ሰይድ ኪተንዳ የተባለ ሰው አልሸባብ ነው ይባላል ይላል።
የአልሸባብ ቀማኞች ናቸው ሲባል እንሰማለን። እውነቱን ለመናገር ግን አጥቂዎቹን አለማወቃችን ያሳዝናል።
የሀገሪቱ ፕሬዚደንት ፊሊፔ ኒውስ አጥቂዎችን ተጠያቂ ለማድረግ ወታደራዊ ኃይሎች መድበዋል። ይሁንና በያዝነው ወር አዲስ ጥቃት መካሄዱ አልቀረም። ጥቃቱ ከሃይማኖታዊ እምነት ጋር የተያያዘ አይመስልም። ዶን ሉዊስ ፈርናንዶ ሊዝቦ የተባሉ አቡን ያብራራሉ።
ጥቃቶቹ በክርስቲያኖች ላይ ያነጣጠሩ አይደለም፣ ጸረ ዜጎች ናቸው። ክርስቲያኖችንና ሙስሊሞችን ነው የሚገሉት። ባህላዊ እምነት የሚከተሉትንም ይገላሉ። የሃይማኖት ችግር የለብንም።
ሴከላካኒ የተባለ ሞዛምቢክ ውስጥ ያለውን ማዕድን የሚከታተል ለትርፍ ያልቆመ ቡድን ኃላፊ ቶማስ ፌራ ማሪዮ ጥቃቱን የሚያቀጣጥል ያለው የገንዘብ ጉዳይ ነው ብለዋል።
ዋናው ምክንያት ምን እንደሆነ ግልጽ አይደለም። ከምክንያቶቹ አንዱ ግን ድህነት መሆኑ አያጠራጥርም።
ከሞዛምቢክ 29 ሚሊዮን ሕዝብ ከሞላ ጎደል በግማሽ በድህነት እንደሚኖሩ የዓለም ባንክ ገልጿል። አብዛኞቹ በእርሻና በአሳ ማስገር የሚኖሩ ናቸው። የኤሌክትሪክ መብራትና የቧንቧ ውሃ ያላቸውም ጥቂቶች ናቸው። ሀገሪቱ ሩቢና ሌሎች ክቡር ድንጋዮች አሏት። ከዓለም ትልልቅ ከሚባሉት የጋዝ ክምችትም አላት። በሀገሪቱ ያለው ተቃዋሚ ፓርቲ መነሳሳትን ለማቆም መንግስት ድህነትን የማቃለል እርምጃ መውሰድ አለበት ይላል። መንግስት በበኩሉ ለወጣቶች ስራ ለመፍጠር እየጣረ መሆኑን ገልጿል። የሞዛምቢክ የስራ ሚኒስትር ቪቶሪዮ ዲያስ ዲያጎ ያብራራሉ። በካቦ ደላጎ ክፍለ ሀገር ላይ እያደረግን ስላለው ትልልቅ ውጥኖች የሰማችሁ ይመስለኛል። ለምሳሌ የማዕድን የስልጠና ማዕከል እየተገነባ ነው። የተፈጥሮ ጋዝ ሀብት ባለው ፓልማ ደግሞ የክህሎት ማሰልጠኛ ማዕከል ይሰራል ነበር ያሉት። በሰሜናዊቷ የጠረፍ ከተማ ፓልማ የሚኖሩት አንዳንድ ሰዎች ግን ጥርጣሬ አላቸው። መሐመድ ሳሊም የተባለ ታክሲ ነጂ መንግስት አይረዳንም ይላል።
መንግስታችን ምንም አይረዳንም። ለምሳሌ እዚህ ፓልም ላይ ጋዝ አግኝተዋል። መንግስት ብዙ ገንዘብ እያገኘበት ነው። ከዚህ አዲስ ሀብት የሚጠቀሙት ግን ከክልላችን ውጭ ያሉት ሰዎች ናቸው። ይመጡና ሀብቱን ይዘው ይወጣሉ። እኛ ግን የምናገኘው ነገር የለም።
በአካባቢው የሚኖሩት ሰዎች የተፈጥሮ ጋዝና ሌሎች የተፈጥሮ ሀብቶች መገኘት ኑሯችንን ሊያሻሽል ይችላል የሚል ተስፋ አላቸው። ነገር ግን አሁንም ገና እየጠበቁ ናቸው።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
ቆንጂት ታየነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ከቤንሻንጉል ጉምዝ ክልልና ከኦሮሚያ ክልል ተፈናቅለው ባህር ዳር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ያሉ ተፈናቃዮች በአስከፊ ችግር ላይ እንደሚገኙ ገልጸዋል። ባለፈው ግንቦት ወር ላይ ነበር ተፈናቃዮቹ ወደ ባህር ዳር ከተማ የሄዱት። ወዲያውም ወደ የመጡበት ቀዬ እንዲመለሱ በተደረገው ጥረት ተፈናቃዮቹ ባለመስማማታቸው ቤተ ክርስቲያን ውስጥ ተጠልለው መቆየታቸው ይታወሳል። ከተፈናቃዮቹ መካከል ጥቂቶቹ ወደ የመጡበት ቀዬ ተመልሰው ነበር። ነገር ግን የተወሰኑት አሁንም ባህር ዳር ተመልሰው መጠለያ ጣቢያና ከዘመድ ጋር ተጠግተው እንዳሉ አረጋግጠናል ብላለች አስቴር ምስጋናው። ሰፋ ያለ ዘገባ ከባህር ዳር ልካለች።
በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤኒሻንጉል ጉምዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከ500 በላይ የሚሆኑ ተፈናቃዮች የሚኖሩት ከባለፈው ግንቦት ወር ጀምሮ። መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት፣ ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስተውያለሁ። ወጣት ማህሌት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየኳቸው።
ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ 300 ህዝብ ነው የሚይዝ። 300 ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ 72 ህዝብ ነው ያለ። እዚህ 300 ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን ሌላ አስጊ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው።
እዚህ ከመጣሽ ምን ያህል ጊዜ ሆነሽ?
ግንቦት 13 ነው የገባን እዚህ።
እና እንዴት ነው ኑሮ ተመችቶሻል?
ምን ይመቻል ደሞ እዚህ? ምን ይመቻል? ሽሮ ይሄ ነው። ልጆቻችን ከታመሙ ነው ልጅ ራሱ ታማኪን ቤት ይጂ ሰገራ ታላመጣ ይሆን ተይገኝ ተመልሼ መጣሁ። ሰገራ ብለውም ያለኝ እስከዛሬ ድረስም ያው ነው ዘክኝ ተይገኝ ነበር። ሰገራ አልወጣሁም ይመረሰት ከህልም አይበለም ጡት ብቻ ነው። ጡት ደግሞ የኔ ጡት እንግዲህ በሁለት ዓመት ጠውቶ ተኔ ጡት አያገኝም። በሁለት ዓመት የኔ ጡት ይደረቅ ነው። ይሄ ምንም በልቼ ነው እዚህ ላይ ይጣላ ያለው የለው ይሄ ነው። ጭን ብቻ ጠውቶ አልወጣሁም አልወሰድኩትም።
ህጻናት ጠዋት ሽሮ ማታ ሽሮ ቀን ሽሮ ነው የሚበሉ እንደ አዋቂው። ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲህ አይበሉም። ምን በላው ከምግቡማ አንጻር ስንታከም እናንተ መድኃኒቱን እየሰጠናችሁ ነው፣ ግን ከምትበሉት ምግብ ጋራ መድኃኒቱ አልካሃድላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናችሁ ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም ከምግቡ ጋር ስለማይሄድላቸው ከጤና እንትኖች ጋርም ራሱ ግጭት እየፈጠረብን ነው ያለ። እያከሙንም አላከማችሁንም እያለ እኛም እነሱን ምንኮን ናቸው ምግቡና መድኃኒቱ እኩል አይደለም እያለ ስለሆነ ነው።
የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አማረ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱም።
መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው፣ ንብረትሽን አጥተሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሊላይ የሚችልበት እድል አለ እና ከኛ አኳያ በቀን ሶስት ጊዜ ምግብ እናቀርባለን። አልፎ አልፎ ለህፃናትም ብስኩት፣ አልፎ አልፎ እንዲሁ ሳሙናም ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው የመጠለያ ሸራ እርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን፣ አልተመቸንም። እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ሰው ሊያስብ አይችልም። በቀን ሶስት ጊዜ ያው ሽሮ ነው የምናቀርበው። ጥራት ወስደንና በቀን እስከ 28 30 ሺህ ብር ነው የምናወጣው።
ተፈናቃዮቹ ወደ መጡበት ቀዬ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው።
በቃ ሂዱ የሚባለው ወደፊትም አይመቸንም፣ ወደዛ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁልን እዛ አንሄድም።
የአንድ ሰው ልጅ ወይ ነን፣ የአንድ ደጋዳ ሞት ወይ ነን፣ በዚህ ያበቃል።
ግን አንቺ መመለስ ትፈልጊያለሽ? አሁን
እኔ አልመለስም፣ ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው የመጣው። አልሄድም እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው፣ ወደዚህ አልሄድም።
የተፈናቃዮቹን ፍላጎት ለአቶ አማረ ገልጬላቸው ነበር።
ለሁሉ ተፈናቃይ አማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ በፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምግላል ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው።
ተፈናቃዮቹ ቀድሞ ወደነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም፣ ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው።
ያው በባለፈው ያው ቡንሻንጉል ጉሙዝ ሄጄ ነበረ። ያው ካሳ ድንገት የልጆች ማሳደግ ያለ ብዬ ሄጄ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ያው ምንም ነገር የለም የተደረገልኝ ምንም የልጆች ሶስት ቤተሰብ ሄጄ አንድ መፍትሄ የተሰጠ የለም። ስለዚህ ያው ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። ለዚህ ደግሞ አንድ ነገር የተባለ የለም።
ምን ያህል ጊዜ ቆይተሽ መጣሽ?
ያው ሰሞኑን ሶስት ሰንበት ነው ያለሁ እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተሻለች ነው ምናምን ሲሉ ሂጄ ነበረ። ምንም አልተሳካም። በቃ እንደ ድሮ ነው፣ ሰላም አልተፈጠረም።
በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ መቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ገዛን ባይቻል ደግሞ መኪና ወቅቱ ሳይደባችሁ አዝመራችሁ እንድትከርሙ ኮንትራት አስር መኪና ለጊዜው ብለው አባይም ራሱ ያለውን ነገር ሲሉን እኛ እውነት መስሎን አድርሰውን በህዱ በአራተኛ ቀኑ አዝሮ ተመለሱ። አባይም
እንደው እርቅ ቢኖርስ ሄደህ መስራት ትፈልጋለህ? ሰላም ቢፈጠር?
አይ እኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም፣ ግን የሄድኩትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ታንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያው ጥጃው ስለመጣሁ ለበይ በንብረቴም አልኮራበት ሆነ በቤቴም አላዝበት ሆነ ምን አርጋለሁ እኔ በአገሬ ላይ መኖር እፈልጋለሁ። ላለው ነገር መጠለያም ሆነ ቦታ አግኝቼ በአገሬ ላይ እኔ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብልም ውስጤም አያምንም።
የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ።
አሁን ወደዛ ለመመለስ ስጋቱ ካለ ነፃ ወደ ሆነው አካባቢ እነዚህ ደጋ ደግሞ ሰከላ፣ ቋሪት፣ አልፎ አልፎ ደንበጫ እነዚህ አካባቢዎች ናቸው። ምዕራብ ጎጃም አብዛኛው ተወሰኑ ምስራቅ ጎጃምም አሉ። እና ይሄን ውሳኔ ልነግር ነበር ዛሬ ሰብስበናችሁ
ይባል። እነዚህ ቦታዎች አመቻችተው
አሁን ምንድነው የሚሆነው? ቦታ ማመቻቸት አይደለም። አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ፣ ወደ ቤተሰቦቻቸው ገቡ። አክሳጎት ሊሆን ይችላል፣ አባት እናት የሌለው ከሆነ ያደገበት ሰፈር አለ። ማንንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛም እናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑሮ ቤት ተሰርቶላችሁ ግቡ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው።
ከዛ በኋላ ዘላቂው
የሚሆነው ምንድነው? ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሄዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ጸጥታው ሲረጋጋ ሰው ወደ ቀልቡ ተመልሶ ይሄ አማራ ነው፣ ይሄ ጉሙዝ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ በሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነው አካባቢ ሰው ተንትን ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት የማይደርስበት የማድረግ አቅጣጫዎች ተከትሎ ክልሉ እየሰራ ነው ያለው።
በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከ3000 በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ እያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ዝግጅታችን ይቀጥላል። አሁን የአርብ መደበኛው ዝግጅት አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ወታደራዊ ኃይሏን እንደምትቀንስ ተዘገበ። ቻይና ለአፍሪካ ተጨማሪ 60 ቢሊዮን ዶላር እንደምታቀርብ አስታወቀች። ዩናይትድ ስቴትስ ወታደሮቿን ከአፍሪካ የማስወጣት እቅድ እንዳላት ተገለጸ፣ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ብሉምበርግ የዜና አገልግሎት በዘገበው መሰረት ኤርትራ የወታደራዊ ኃይሏን ብዛት የመቀነስ እቅድ እንዳላት፣ ይህም ግዴታ የሆነውን ወታደራዊ አገልግሎት ስርዓት ከመለወጥ ጋር እንደሚያያዝ ገልጻለች። የተባበሩት መንግስታት ድርጅት በብዙ ሺህ የሚቆጠሩ ኤርትራውያን አገር ጥለው ወደ አውሮፓና ወደ ጎረቤት አገሮች ለመሰደድ ምክንያት የሆነው ወታደራዊ አገልግሎት ነው እንደሚል ዘገባው ጠቅሷል። ለሁለት አስርት ዓመታት ያህል የዘለቀው ከኢትዮጵያ ጋር የነበረው የጦርነት ሁኔታ ማብቃት፣ የሥራ ኃይሏን በመሠረተ ልማት መዘርጋትና የእርሻ ንግድና በመሳሰሉት ኢንዱስትሪዎች ለማሰማራት እንዲሁም የሥራ ፈጠራን ለማበረታታት እንደሚያስችላት የመንግሥት ባለሥልጣኖች መናገራቸውን ዘገባው ጠቅሷል።
አነስተኛ ወታደራዊ ኃይል ይቀርና የተቀሩት በልማት ስራ ይሰማራሉ ሲሉ የስራና የሰዎች ደህንነት ሚኒስትር ልዑል ገብረአብ አስመራ በተደረገ ቃለ መጠይቅ መናገራቸውን የብሉምበርግ ዘገባ ጠቅሷል። አያይዘውም የኤርትራ ሕዝብ እየተሰደደ ነው፣ እየጎረፈ ነው ይባላል። ሆኖም ኤርትራውያን ብቻ አይደሉም የሚወጡት፣ ቻድን፣ ሶማሊያን፣ ኢትዮጵያን፣ ሱዳንና ማሊን ማየት ነው ሲሉ ሚኒስትሯ መከላከላቸውን ዘገባው ጠቅሷል። የኤርትራ መንግስት የወታደራዊ ኃይል መቀነስ በኢኮኖሚ ላይ ሊኖረው የሚችለውን አንድምታ እያጠና መሆኑንም ሚኒስትሯ ጠቁመዋል። የተፈጥሮ ጥሪትን፣ የእርሻ ኢንዱስትሪን፣ የአሳ ሀብትንና የመሠረተ ልማት ዝርጋታን የሚያካትተውን ዋናውን የእርሻ ኢንዱስትሪ ዘርፍን ማስፋት እንደሚያስፈልግም ሚኒስትሯ ማስገንዘባቸውን የብሉምበርግ የዜና አገልግሎት ያወጣው ዘገባ ጠቅሷል።
የመንግሥት ሠራተኞች ክፍያ በወር ከ120 እስከ 267 ዶላር የሚሄድ ሲሆን ለመኖሪያ ቤትና ለሌሎችም አገልግሎቶች ይቀነስበታል። በያዝነው ዓመት ታዲያ ጉዳዩ ይታያል ብለዋል ሚኒስትር ልዑል ገብረአብ። እንደ ኤውሮፓን አቆጣጠር በ1993 ዓ.ም ከኢትዮጵያ ጋር ጦርነት ከተካሄደበት ጊዜ አንስቶ ለመጀመሪያ ጊዜ ክፍያ የተጨመረው ከሁለት ዓመታት በፊት መሆኑን ዘገባው አውስቷል። የብሔራዊ አገልግሎት ጊዜ ይቀንስ እንደሆን ሰዎች ይጠይቁኛል፣ እኔ ገና ነው እላቸዋለሁ ሲሉ የማስታወቂያ ሚኒስትር የማነ ገብረ መስቀል መናገራቸውን ዘገባው አውስቷል። የወታደራዊ ኃይል ቅነሳ የሚወሰነው ኢትዮጵያ በሰላሙ ስምምነት መሠረት ወታደሮቿን ከኤርትራ ግዛቶች ስታወጣ ነው።
በሁለቱም ሀገሮች በድንበራቸው አካባቢ ብዙ ወታደሮችን ማከማቸት አያስፈልግም በሚለው ሀሳብ ላይ ተስማምተዋል ብለዋል አቶ የማነ ገብረአብ። አቶ የማነ ከኢትዮጵያ ጋር የተጀመረውን የሰላም ስምምነት ለመተግበር የሚሰራው የጥምረት ኮሚቴ አባል ናቸው ይላል ዘገባው። ትልቁ ተግዳሮት መንግስት ደመወዝ መክፈልና በዛ የመቀጠል ሸክም ያለው መሆኑን ነው ብለዋል አቶ የማነ ገብረአብ። ዋናው ችግር ሰዎችን ከብሔራዊ አገልግሎት መቀነስ ሳይሆን ከዛ ማዕቀፍ ውጭ የሥራ ዕድል የመፍጠር ጉዳይ ነው ሲሉ ማስረዳታቸውን ብሉምበርግ የዜና አገልግሎት ጠቁሟል።
የቻይናው ፕሬዝዳንት ሺ ጂንፒንግ በያዝነው ሳምንት ከሞላ ጎደል ከመላ አፍሪካ የተወከሉ መሪዎችን ያሳተፈ የቻይና አፍሪካ ጉባኤ በመሩበት ወቅት በቀድሞ የቻይና ባለሥልጣኖችና ሚዲያ ባልተለመደ መልኩ ቻይና በአፍሪካ ላይ ያላት ሚና አስመልክቶ ጠንካራ የመከላከል ሥራ ሲያከናውኑ መሰንበታቸውን የዩኤስ ኒውስ ጋዜጣ ዘገባ አውስቷል። ቻይና በተለይም ከምዕራብ አገሮች በሚቀርቡባት ነቀፌታ ስትበሳጭ ቆይታለች። ቻይና የአፍሪካ አገሮችን የምትረዳው ጥሬ አልባ ለማግኘት ስትል ነው፣ ካለምንም ጥያቄ የምትሰጠው ብድርም በዕዳ ይተበትባቸዋል በማለት ስትነቀፍ ቆይታለች።
በጉባኤው በተደረጉት ጥቂት ጋዜጣዊ ጉባኤዎች አፍሪካውያን ጋዜጠኞች ስለ ሙስና፣ ስለ የአካባቢ ጥራት መበከልና በአንዳንድ የቻይና ውጥኖች ላይ አፍሪካውያን የማይቀጠሩ ስለመሆናቸው ለቻይና ባለሥልጣኖች ጥያቄ አቅርበዋል። በቻይና የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊ የነበሩት በማሊና በሞሮኮም የቻይና አምባሳደር ሆነው የሰሩት ቹንጋታው ቻይና በሙስና የሚታሙ መንግስታትን በመደገፏ ልትነቀፍ አይገባም ብለዋል። አንድ አፍሪካዊ ወዳጄ መንግስታችን እጅግ በጣም ሙሰኛ ነው፣ እንዴት ከእሱ ጋር ትሰራላችሁ ብሎ ጠየቀኝ። የቻይና መንግስት በሀገራችን ድልድይና ሆስፒታል እንዲሰራ መንግስታችን ጠይቋል፣ ሆኖም የቻይና መንግስት ሊረዳው አይገባም አለኝ የሀገሩን ስም ሳይጠቅስ።
እኔ ታዲያ መንግስቱን የመረጣችሁት እናንተው ናችሁ፣ ከመረጣችሁት መንግስት ከመስራት ሌላ አማራጭ የለንም። ድልድዩንና ሆስፒታሉን የምንሰራው ለፕሬዝደንቱ ወይም ለባለሥልጣኖቹ ሳይሆን ለሕዝቡ ነው አልኩት ማለታቸውን የዩኤስ ኒውስ ጋዜጣ ድረገጽ ጠቅሷል። ሉይ ጉጂን የተባሉ የቀድሞ ቻይና ልዩ የአፍሪካ ልዑክ ቻይና ገንዘቧን በሙስና እንዲባክን አትፈልግም፣ ቻይና በአፍሪካ የምታከናውነው ተግባር የሚያተኩረው በሕዝቦች ላይ ነው፣ ገንዘባችንን ለሙሰኛ መንግስታት ባለሥልጣናት አንሰጥም ብለዋል ይላል ዘገባው።
ይህን መሰረት በማድረግም ከቻይናና አፍሪቃ ፎረም ጉባኤ በኋላ ባለፈው ረቡዕ የወጣ መግለጫ ቻይናና አፍሪቃ ሙስናን በምንም አይነት በቸልተኝነት ባለማየት አቋማቸው ይቀጥላሉ እንደሚል የዩኤስ ኒውስ ዘገባ ጠቅሷል። ቻይና ሌላ 60 ቢሊዮን ዶላር ለአፍሪቃ ሀገሮች ለማቅረብ ቃል ገብታለች። ይህ ታዲያ ቻይና አፍሪቃን በዕዳ የመተብተብ ዲፕሎማሲ ትጠቀማለች የሚል ነቀፌታ እንዲሰነዘርባት አድርጓል። አንድ ነባር የቻይና ባለሥልጣን ታዲያ ሀገራቸው በዕዳ የመተብተብ ፖሊሲ አትከተልም ብለዋል። የቻይናው ልዩ የአፍሪቃ ልዑክ ደግሞ ቻይና አፍሪቃን እየረዳች እንጂ ዕዳ እየከመረችባት አይደለም ማለታቸውን የዩኤስ ኒውስ ድረገጽ ዘገባ አስነብቧል።
ኒውዮርክ ታይምስ ጋዜጣ ደግሞ የዩናይትድ ስቴትስ የመከላከያ ሚኒስትር ከሞላ ጎደል መላ አሜሪካውያን ኮማንዶዎችን ከኒጀር ለማስወጣት እያሰበ መሆኑን ዘግቧል። በተለይም ባለፈው ጥቅምት ወር ላይ አራት አሜሪካውያን ወታደሮች ከተገደሉ በኋላ እቅዱ በመከላከያ ሚኒስትር ጂም ማቲስ ከጸደቀ ቱኒዚያ፣ ካሜሩን፣ ሊቢያና ኬንያ ያሉት ወታደራዊ ናቁጣዎች እንደሚዘጉ ሦስት የመከላከያ ሚኒስትር ባለሥልጣኖች መግለጻቸውን ዘገባው ጠቅሷል። አፍሪካ ከሚሰሩት ስምንት ምርጥ አሜሪካውያን ጸረ አሸባሪነት ቡድኖች ሰባቱ እንደሚወጡ ተገልጿል።
የመከላከያ ሚኒስቴር ወታደሮቹን ከአፍሪካ የሚያስወጣው ከአፍሪካና ከቻይና በሚደቀነው አደጋ ላይ ለማትኮር ነው ተብሏል። ጸረ አሸባሪነት የሆኑት አሜሪካውያን ቡድኖች ሲወጡ አሸባሪዎችን አሳዶ ለመያዝ ይተባበሯቸው የነበሩት የአፍሪቃ ወታደሮች ትብብርን ማጣታቸው እንደማይቀር ዘገባው ጠቅሷል። በተለይም የሚጎዳው ከኢራቅና አፍጋኒስታን ጦርነት በኋላ የተመሰረተው አፍሪቃ ኮማንድ ወይም የአፍሪቃ እዝ መሆኑን የኒውዮርክ ታይምስ ጋዜጣ ዘገባ ጠቅሷል።
አንድ የመከላከያ ሚኒስትር ባለሥልጣን አፍሪካ ያሉትን የኮማንዶ ሰፈሮች መዝጋት አሜሪካ በአፍሪካ ላይ የሚኖራትን ተጽዕኖ ያመነምናል በማለት አርቆ አስተዋይነት የጎደለው ነው ብለዋል። አንድ ሌላ ባለሥልጣን ግን አፍሪካውያን ወታደሮች በተለይም በአንዳንድ ቦታዎች ጽንፈኞችን የመታገል ተግባር ብቃታቸው እየጨመረ በመሄዱ ሁሌም የአሜሪካ ድጋፍ ያስፈልጋቸዋል ማለት አይደለም። ካስፈለገም የአሜሪካ ወታደሮች ሊመለሱ ይችላሉ ማለታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አስነብቧል።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
በመጨረሻም የተከበራችሁ አድማጮች፣ ለየት ያለ ቅንብር አለን። ባልደረባችን ንጉሴ አክሊሉ ከአዲስ አበባ 2010ን ዘመነ ማርቆስን ለመሰናበቻ ብሎ የወቅቱን የኢትዮጵያን ሁኔታም ያገናዘበ አጭር ዘገባ አድርሶናል።
ታዋቂ ጋዜጠኛና ታሪክ ጸሐፊ የነበረው ጳውሎስ ኞኞ ከዚህ ዓለም በሞት ከተለየ ዘንድሮ 25 ዓመት ሆነ። በ1966 አብዮቱ በተቀጣጠለበት ወቅት ጳውሎስ ኞኞ ህዝብ ተርህቦ በዛ ወቅት እሱ አንበሳ ይቀልባል እየተባለ በየጋዜጦቹ ይተች ነበር። መቼም ጨዋታን ጨዋታ ያነሳዋልና የጳውሎስ አንበሳ ከተነሳ በዘመነ አብይ ደግሞ አሁን ሰው ከአንበሳ ጋራ እንደሚታሰር ሰማን። መቼም ጉድ ሳይሰሙ መስከረም አይጠባምና አሁን ባለፈው ሳምንት ደግሞ የሰማነው 6 ኪሎ በሚገኘው አንበሳ ግቢ የሚገኘው አንበሶች በረሃብና በህመም ምክንያት እየሞቱ ነው የሚል ዜና ነበረ። በጣም ያሳዝናል። እዚያ ግቢ ውስጥ ሰዎች ቅዳሜና እሁድ በረፍት ጊዜያቸው እየሄዱ ግቢውን ይጎበኙ ነበር። እንስሳቱን ያዩ ይመለከቱ ነበር። ጥሩ መዝናኛ ነበር። ከአንድ አመት ከስድስት ወር በፊት ግን ይታደሳል ተብሎ ግቢው እንሆ እንደ ተዘጋ ነው። እስካሁን ድረስ ግቢው ውስጥ ፍርስራሽ፣ የቤት ፍርስራሽ ነው የሞላው። የእንስሳት መብት ተቆርቋሪ ነን የሚብሉ በታሪክ ተመራማሪው በአቶ አበባው አያሌው የሚመሩ ሰዎች ይህንኑ ጉዳይ ለከንቲባው አቤት ብለው አንበሶች እየሞቱ ነው በረሃብና በህመም፣ ግቢውም ከተዘጋ ይታደሳል ተብሎ ከአንድ አመት ከመንፈቅ በላይ ሆነው፣ እንዴት ነው ነገሩ? አንበሶቹ ከሱ የጎድናቸው አጥንት በቆዳቸው ላይ እየታየ ነው። መሄድ አይችሉም፣ እየሄዱ እየወደቁ ነው። አይናቸውንም መግለጽ ተስኗቸዋል። በተለይም ደግሞ ጥቁር ጎፈር ያላቸው አንበሶች ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ከውጪ ያስመጧቸው ናቸው። ልዩ ዝርያዎች ናቸው፣ በብዙ ቦታ የማይገኙ የሌሉ። እነዚህም እየጠፉ ነውና እንዴት ነው ብለው በአንበሶቹ በረሃም መጎዳት ምክንያት አቤት ብለው ለከንቲባ ታከለ ኡማ እሳቸው መጥተው እንዳዩና በዚህም እንዳዘኑ፣ በማግስቱ ደግሞ የአንበሳ ግቢውን ስራ አስኪያጅ ከስልጣናቸው እንዳነሱ በዜና ሰምተናል። ጉድ ሳይሰሙ መስከረም አይጠባም። ለመሆኑ እኔ ዛሬ አንበሳ አንበሳ ማለት የጀመርኩት ምንድን ነው? አዎ፣ ይህ የያዝነው አመት እኮ ልባላል ነው ይሆናል እንጂ ዘመነ ማርቆስ በገጽ አንበሳ በአንበሳ ገጽ የሚመሰል ነው። አንበሳ የጀግንነት ምልክታችን ነው። ስለዚህ በዚህ ዘመን የተከናወኑትን ነገሮች ሁሉ ስናይ ዘመኑና የተፈጸሙት ስራዎች ተገጣጥመዋል ማለት ይቻላል። አንበሶቹ በታዋቂ ወንድና ሴት አትሌቶቻችን ስም ነው የሚጠሩት። ትልቁ አንበሳ በህመም ምክንያት ሲሞት ሌሎች 5-6 ያህል አንበሶች በረሃብ መሞታቸው ተገልጿል። ከንቲባው ኃላፊውን ከስራቸው ካነሱ በኋላ በማግስቱ የቄራ መኪና ግቢ ውስጥ ሲገባ አንበሳ ግቢ አንበሶቹ ጮሁ፣ ተደሰቱ፣ አጨበጨቡ፣ ደስታቸውን ገለጹ አሉ። ወይ አንበሳ! በአንድ በኩል ይጎበኛል፣ በአንድ በኩል ደግሞ እንዲህ እንዲራብ ይደረጋል፣ በሌላ በኩል ደግሞ ከሰው ጋር ይታሰራል። ለመሆኑ የአንበሳ መሰረታዊ ታሪኩ ምንድን ነው? አባ አስራት ደስታ ከማህበረ ቅዱሳን።
ማርቆስ በአንበሳ አሁን ያለንበት መተምረን በአንበሳ ይሄ ማርቆስ ደግሞ በአንበሳ የተመሰለበት የግብፅ ሰዎችን ጣዖታትን ሲያስመልኳቸው የነበሩ አጋንንት ነበሩ። ቅዱስ ማርቆስ ሐዋርያት ወደ ዓለም በተበተኑ ጊዜ ወደ እስክንድርያ ወደ ግብጽ ነበር ሄደው በዚያ ሆኖ እንኛ የሚያስመልኳቸውን አጋንንት በትምህርት ተቃሉ አስደንግጦ ገስጾ እንደ ጉም አትኖ እንደ ጢስ አብኖ አጥፍቷቸው እጓለ አንበሳ የተባለ ኢየሱስ ክርስቶስን ወንጌል በመስበኩ ያው እጓለ አንበሳ የሚባለው ነው። አዎ ያንበሳ ልጅ ተባለ። አዎ
እጓለ አንበሳ ምኒልክ በከርስኪ ጾርክ እንለዋለን።
እንደዚያ አዎ እንደዚያ አባቶች እንደ ይያሉ እንደሚያስቡ። አዎ እጓለ አንበሳ የተባለ ኢየሱስ ክርስቶስን ወንጌል በመስበኩ እና እነኛን ጣዖታቱን በማፍረሱ አጋንንቱን በማጥፋቱ ባንበሳ ተነስተባል።
አመሰግናለሁ አባ ስራት። እንግዲህ የማርቆስን እና ያንበሳውን ምስጢር በአሁኑ ጊዜ በሀገራችን ውስጥ እየተካሄደ ካለው ለውጥ ጋራ ማገናዘብ ነው። መልካም አዲስ ዘመን ይሁንልን። መጪው ደግሞ
ንጉሴ አክሊሉን እጅጉን አድርገና መሰግናለን። እናንተን አድማጮቻችንን እንዲሁም ንጉሴን መልካም አዲስ አመት እንላለን። ከወዲሁ እንሰናበት ጥቂት ደቂቃዎች ናቸው የቀሩን። አድማጮች አርስተ ዜናዎቹን እናሰማና እንሰናበታችኋለን። የህዳሴው ግድብ ዋና ስራ አስፈጻሚ የነበሩት ኢንጂነር ስመኘው በቀለ ራሳቸውን እንዳጠፉ ፖሊስ አረጋግጫለሁ ብሏል። ወደዚህ ድርጊት የገፏቸው ምክንያቶች ግን ከስራቸው የተያያዙ ለመሆናቸው ፍንጭ ከማግኘት የዘለለ ውጤት እንዳልተገኘና ለዚህም ሰፊ ጊዜ እንደሚያስፈልግ የፌዴራል ፖሊስ ኮሚሽነር ጄኔራል አስታውቀዋል። በቅርቡ በደቡብ ምዕራብ ኢትዮጵያ በተከሰቱ ግጭቶች ሳቢያ የተፈናቀሉትን ቁጥራቸው ወደ 1 ሚሊዮን የሚጠጉ ሰዎች ወደ ቀያቸው የተመለሱትንም ጭምር ተጨማሪ ድጋፍ እንዲሰጥ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተማጽኖ አቅርበዋል።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። ከተቀሩት ባልደረቦቻችን ጋር እንሰናበታችኋለን። ነገ ቅዳሜ ከምሽቱ በ3 ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ከመቅረቡ በፊት ማናልሞች ዲቦ አውዳመት ስትል በምጫወቱ ዜማ እንሰናበታለን። አውዳመት ይሁን አላችን አውዳመት